የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ማክሰኞ ሰኔ 25 2011 ዓ.ም ተመረተ ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል።
በሐረር ሽዋበር የመብራት ኃይል ገበያ ማዕከል በደረሰ እሳት ቃጠሎ ከ300 በላይ መደብሮች እንደወደሙ ተገልጿል።
ከንብረት ባለቤቶቹ አንዱ ናቸው። በሙሉ ዘገባ እንመለስበታለን። ፓርላማው የረጅም ጊዜ ሰብአዊ መብት ተሟጋቹን ዶክተር ዳንኤል በቀለን የኢትዮጵያ ሰብአዊ መብት ኮሚሽነር አድርጎ ሾሟል።
የኢትዮጵያ ሰብአዊ መብት ሁኔታ ሊሻሻልበት የሚችልባት መንገድ ውስብስብና አስቸጋሪ ከመሆኑ አንጻር ይዛ የተሰጠኝን ስራ በከፍተኛ የኃላፊነትና የአደራ ስሜት የምረከበው ስራ ነው።
ዶክተር ዳንኤል በቀለን የሰማችኋቸው ከዚህና በኋላ ሙሉን እናሰማችኋለን። ሲያሚያቸው ብሔር ተኮር የሆኑ የእግር ኳስ ክለቦች ከቀጣዩ ዓመት ጀምሮ ሲያሚያቸው እንዲያስተካክሉ አደርጋለሁ ብሏል የኢትዮጵያ እግር ኳስ ፌዴሬሽን። ዝርዝር ዘገባው ቆየት ብሎ ይሰማል።
የካቢና ሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ዜና እናስቀድም።
ዩናይትድ ስቴትስ ከአውሮፓ ህብረት በሚላኩ ቃዎች ላይ $4 ቢሊዮን ቀረጥ ለመጣል እየዛተች ነው። ከዓለም ግዙፍ ለሆኑት ሁለት የአውሮፕላን አምራቾች የሚደረጉ ድግግሞችን በሚመለከት ከነበረው የረጅም ጊዜ ጭቅጭቅ ጋር የተያያዘ ነው ያሁን ውሳኔ። የዩናይትድ ስቴትስ የንግድ ተወካይ መስሪያ ቤት አሜሪካ ተጨማሪ ቀረጥ ኢላማ የምታደርጋቸው ምርቶች ስም ዝርዝር ትናንት አውጥቷል። ባለፈው ሚያዝያ ወር ይፋ ከተደረገው ከአውሮፓ በሚላኩ ቃዎች ላይ ከሚጣለው $21 ቢሊዮን ላይ ተጨማሪ ነው ማለት ነው። ዩናይትድ ስቴትስ እና የአውሮፓ ህብረት አውሮፕላኖችን፣ ምግብና ሌሎች ሸቀጦችን በሚመለከት ለ15 ዓመታት ለሚጠጋ ጊዜ በዓለም አቀፍ የንግድ ድርጅት ውስጥ ቀረጥ የመጣል ምላሽን በሚመለከት ሲዛዛቱ ቆይተዋል።
በብዙ ሺዎች የሚቆጠሩ የተቃውሞ ሰልፈኞች ሆንግ ኮንግ ከቻይና ጋር መልሳ የተዋሃደችበትን 22ኛ ዓመት በዓልን መሰረት በማድረግ ወደ ከተማይቱ የምክር ቤት ህንጻ ገፍተው በመግባት ግድግዳዎችን ባበላሹና ጉዳት ባደረሱ ማግስት ድርጊታቸው ቁጣ ማስከተሉ ታውቋል። በከተማይቱ የሚካሄደውን በአብዛኛው ሰላማዊ የሆነውን ግዙፍ የተቃውሞ እንቅስቃሴን ይበልጥ ሊከፋፍል ይችላል የሚል ስጋትም አሳድሯል። ሰላማዊው የተቃውሞ እንቅስቃሴ የተጀመረው የከተማይቱ ነዋሪዎችን መብት አደጋ ላይ ሊጥል ይችላል የሚል ስጋት ያሳደረ ህግን በመቃወም ነበር። የከተማይቱ የምክር ቤት ህንጻ ውስጥ ገፍተው የገቡት ተቃዋሚዎች ግድግዳዎቹን በቅብ ቀለም ከማበላሸት አልፈው ኮምፒውተሮቹን እንደሰባበሩ፣ ሌሎች ጉዳቶችም እንደደረሱ ተዘግቧል። አድማ በታኝ ፖሊሶች ደርሰው እንባ አስመጪ ጋዝ ከተኮሱ በኋላ ነው እኩለ ሌሊት ገደማ ላይ የተበተኑት። የቻይና ግዛት የሆነችው ሆንግ ኮንግ ከተማ ከፍተኛ ስራ አስፈጻሚ ኬሪ ላም በሰጡት ጋዜጣዊ ጉባኤ ደግሞ ወደ ምክር ቤቱ ህንጻ ገፍተው የገቡት ተቃዋሚዎች የተጠቀሙት ጽንፍ የደረሰ ያሉት ኃይል ተቃዋሚነት እንዳስደነገጣቸውና እንዳሳዘናቸው ተናግረዋል።
ሰዎች ከመኖሪያቸው ለመሸሽ ስለሚፈልጉ ሳይሆን መውጣት አለብን የሚል ስሜት ስለሚያድርባቸው የሚሰደዱ ሲሉ የኤልሳልቫዶር ፕሬዝዳንት ትናንት ተናግረዋል። ናይብ ባክል ትናንት ሳልቫዶር ላይ በሰጡት ማብራሪያ ወደ ዩናይትድ ስቴትስ ለመግባት ሲሉ አባትና ህጻን ልጃቸው ወንዝ ላይ ሰምጠው ሲሞቱ ማየት እጅግ ያሳዝናል ብለዋል። አባትና ገና 2 ዓመት እድሜ ያልሞላ ህጻን ልጃቸው በማታሞሮስ ሜክሲኮና ብራውንቪል ቴክሳስ መካከል ባለው ወንዝ ላይ ሰምጠው ከሞቱ በኋላ ባፋቸው ተደፍተው በመታየቱ ዓለም አቀፍ ትኩረትን ስቧል። የአባትና ልጅ አስክሬንን ለመቅበር ትናንት ወደ ሳልቫዶር ተመልሷል። ጥፋቱ የኛ ነው ብለዋል የሳልቫዶር ፕሬዝዳንት። ምንም ልናቀርብላችሁ አልቻልንም፣ ተገቢ ስራም ሆነ ትምህርት ቤት አላስገኘንላቸውም ሲሉ ራሳቸውን ነቅፈዋል። አያይዘውም ሀገራችንን ማንም የማይሰደድባት የተሻለች ሀገር ማድረግ ላይ ማተኮር አለብን ብለዋል። ፍልሰት አማራጭ እንጂ ግዴታ መሆን የለበትም ሲሉም አክለዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን በእሳት እየተጫወተች ይመስለኛል ብለዋል። ኢራን በዝቅተኛ ደረጃ ከዳበረ የዩራኒየም ክምችት ገደብ ማለፏን ካስታወቀች በኋላ ነው ፕሬዚዳንቱ ይህንን የተናገሩት። እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የኒውክሌር መሳሪያ እንዳትገነባ በተደረገው ዓለም አቀፍ ስምምነት መሰረት ከተቀመጠው ገደብ ማለፏን ነው ያስታወቀችው። የሚሰሩትን ያውቃሉ፣ ከማን ጋር እየተጫወቱ መሆናቸውንም ያውቃሉ ሲሉ ፕሬዚዳንት ትራምፕ በዋይት ሀውስ ቤተ መንግስት ለጋዜጠኞች ተናግረዋል። ቀደም ሲል የወጣ የዋይት ሀውስ ቤተ መንግስት መግለጫ ኢራን ኒውክሌር መሳሪያ እንዲኖራት አሜሪካ በምንም አይነት አትፈቅድም የሚለውን የዩናይትድ ስቴትስን አቋም ደግሞ አሰምተዋል። መግለጫው አያይዞም የኢራን ዩራኒየምን ለማዳበር የማትችልበት ደረጃ ላይ እንድትሆን ያስፈልጋል፣ የኢራን መሪዎች የተግባራቸውን አካሄድ እስከሚቀይሩበት ጊዜ ድረስ የትራምፕ አስተዳደር በኢራን ላይ የሚያደርገውን ጫና የማሳደር ዘመቻ ይቀጥላል ይላል ይኸው መግለጫ። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ለኢአይኤስኤንኤ ለተባለው ከፊል ኦፊሳላዊ የዜና አገልግሎት በተናገሩት መሰረት ደግሞ ኢራን የ300 ኪሎ ግራሙን ገደብ አልፋለች፣ የዩራኒየም ማዳበሪያ ክምችቷን እስከ 3.67 ከመቶ የሚገድብ እንደነበር ታውቋል። የተባበሩት መንግስታት ድርጅት የአቶሚክ ክትትል አገልግሎት ኢራን የፈረመችውን የኒውክሌር ስምምነት ማክበሯን ወይም አለማክበሯን ሲከታተል የቆየ ሲሆን ኢራን አሁን በስምምነቱ መሰረት ከነበረው ገደብ ማለፏን ትላንትና ሰኞ አረጋግጧል። አድማጮች፣ ለሰዓቱ ያዝናቸው ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀን የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
አሁን ቀደም ሲል ያስተዋወቅናችሁን ዘገባዎች የምናስደምጥበት ሰዓት ላይ ደርሰናል። በሐረር ሸዋብር የመብራት ኃይል ገበያ ማዕከል በደረሰ የእሳት ቃጠሎ ከ300 በላይ መደብሮች እንደወደሙ ተገለጸ። በገበያ ማዕከሉ የሚገኙ ነጋዴዎች ከዚህ በፊት በ2002 በቃጠሎ ንብረታቸውን አጥተው በመብራት ኃይል ግቢ ቦታ ተሰጥቷቸው ሲሰሩ የነበረ ሲሆን በዚሁ ግቢም ደግሞ በድጋሚ በ2007 ዓመተ ምህረት ቃጠሎ ተነስቶ እንደነበረ ተነግሯል። በቃጠሎ የደረሰው ጉዳት መጠን እንደሚጠና እና ተጎጂዎችን መልሶ ስራ ለማስጀመር እንቅስቃሴዎች እንደሚደረጉ የክልሉ መንግስት ገልጿል። አዲስ ቸኮል ዝርዝሩን አድርሶናል።
ሐረር በሸዋበር የመብራት ኃይል ግቢ በሚገኘው የገበያ ማዕከል ዛሬ ከጠዋቱ 1 ሰዓት ተኩል ገደማ የተነሳው እሳት 307 መደብሮችን ሙሉ በሙሉ ማውደሙን ተጎጂዎች ገለጹ። በገበያ ማዕከሉ ከሚሰሩ የንግድ ማህበረሰብ አካላት መካከል አንዱ የሆኑት አቶ ብዙነ ተክሉ ስለደረሰው ጉዳት እንዲላሉ።
አጠቃላይ ግቢዎቹ 627 አካባቢ ነበሩ። 627ቱ በዚህ በአደጋ ውስጥ የተጎጂ የሆኑት ወደ 307 ቤቶች አካባቢ ናቸው።
ሙሉ በሙሉ የወደመ ነው ወይስ በከፊል ነው?
አዎ፣ አሁን የወደመ ነው። እንደ 307 የሚባሉት አጠቃላይ የወደሙ ናቸው። ንብረትም ማውጣት እስከማይቻልበት ድረስ የወደመ ነው። ሌላው ደግሞ ያው እንደዚህ አደጋ ስታይ እሳቱ ባይደርስብን ንብረት ለማሸሽ በምታደርገው ጥረት የሚጎዱ እንትኖች አሉ። እሳቱ አልደረሰም ብለን እንኳን የምናስብባቸው ቤቶች አካባቢ እንጂ በሙሉ ለሙሉ ወድመዋል የሚባሉት 307 ቤቶች አካባቢ።
መንስኤው ምንድን ነው ይባላል? ሰዎች ምን እያሉ ያወራሉ?
ያው ግምት ነው፣ እርግጠኛ መሆን አይቻልም። የመብራት ኃይል እንትን ነው የሚሉት። ልብስ የሚሰፉ ምናምኖች አሉ። ጠዋት እንደገቡ መብራት ስራቸው ለመጀመር መብራት ዲፖ ሲመልሱ ተነዳባቸው ምናምን ነው የሚባለው። እስካሁን እርግጠኛ መሆን አልተቻለም።
የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱ መሊክ በበኩላቸው እንዲህ ብለው ነበር።
ያው አጠቃላይ ዛሬ ጠዋት 1:30 ገደማ ሐረር ከተማ ውስጥ ያው በተለምዶ ሸዋበር መብራት ኃይል ገበያ የሚባል ቦታ ከዚህ በፊት ያው ከሌላ ቦታ ላይ ቃጠሎ የደረሰባቸው ሰዎችን ያሰፈርንበት ቦታ ነበረ። ትልቅ የገበያ ማዕከል ነው። ዘለውዱ መንስኤው እስካሁን እየተጣራ ነው። የተደረገ ተከስቶ ከፊል በገበያው ማዕከል ላይ ጉዳት ደርሶበታል። በተቻለ አቅም ንብረት ለማዳን የፖሊስ ኃይሎች፣ የፌዴራል ፖሊስ ኃይሎች፣ የክልሉ ፖሊሶች እና እንዲሁም መከላከያ ሰራዊት የአካባቢ ወጣቶችም በጠዋት ጀምሮ ርብርብ በማድረግ ማለት ነው ንብረቶችን ከእሳት ቃጠሎ ለማዳን እና እሳቱ ወደ ሌላ አካባቢ እንዳይስፋፋ የማድረግ ስራ በፖሊስ ኮሚሽን የእሳት አደጋ ክፍል በውሃ ፍሳሽ በኩል በመንገዶች ባለስልጣን ዶዘሮችንም በማሰማራት እሳቱ ሳይስፋፋ ብዙ ጉዳት ሳያደርስ እንዲቆረጥ ተደርጓል። ሆነም በገበያ ማዕከሉ ላይ ያው ግማሽ የሚሆነውን የገበያ ማዕከል ጉዳት የደረሰበት ሁኔታ ነው ያለው።
የደረሰው ውድመት መጠን ግምት ይታወቃል?
በጊዜው የምርመራ ባለሙያዎች ፖሊሶች እያጣሩ ነው ያሉት። አሁን ተጨማሪ የእሳቱንም አደጋ መንስኤውንም የወደመውንም ነገር ግምት ለመስራት ከፌዴራል የእሳት አደጋ ባለሙያዎች ወጥተው ግምት እንዲሰሩ እያደረግን ያለ ነው። ኦልሞስት ዛሬ ከሰዓት ይገባሉ ነገ የሚጀምሩ ይመስለኛል። ስለዚህ መረጃው ነው የተጠናከረ መረጃውን እጃችን ሲደርስ የምናሳውቅ ይሆናል።
በሰው ላይ የደረሰ አደጋ ይኖር ይሆን?
በአንድም ሰው ላይ የደረሰ በሰው ላይ በአካልም በነፍስም ላይ ምንም የደረሰ ጉዳት የለም። ሰዓቱም የነበረው 1:30 ስለነበረ በገበያ ማዕከሉ አሰራር ማለት ነው ከአንድ ሰዓት ጀምሮ ነው ሰራተኞች የጽዳት ሰራተኞችም ጥበቃዎችም የሚቀያየሩትና የስራ ሽፍት የሚደራረግበት ሰዓት ስለነበረ ማለት ነው። ብዙም የገበያ ንግድ እንትኑ አክቲቭ የሆነበት ሰዓት አልነበረም። መግቢያ ሰዓታቸው ስለነበረ ነው ብዙም እንትን ያለለው ማለት ነው። ጉዳት ሊደርስ አልቻለም። በማንም ላይ ጉዳት የደረሰበት ሰው የለም።
መልሶ ከማቋቋም አንጻር ስታደርጉ የምትችሉት ነገር ይኖራል?
እሱ ኦልሬዲ የክልሉ ማዘጋጃ ቤት በቦታው ነበሩ። በሚቀጥሉት ቀናት ውስጥ ማለት ነው ቦታው መልሶ የነበረበት ቦታ እንዲመለስና ስራዎች እንዲጀምሩ ለማድረግ ኦልሬዲ ዝግጅት የጀመሩበት ሁኔታ ነው ያለው።
የሸዋበር ነጋዴዎች በ2002 ዓ.ም በተለምዶ ሸዋበር በሚባለው የገበያ አካባቢ በተነሳው የእሳት ቃጠሎ ንብረታቸው ወድሞ ነበር። የክልሉ አስተዳደር በዚያው ሰፈር አካባቢ ሰፊ ባዶ ግቢ የነበረውን የመብራት ኃይል ኮርፖሬሽን በማነጋገር እዚያው ግቢ ውስጥ እንዲሰሩ አድርጎ ነበር። ሆኖም በዚያው የመብራት ኃይል ግቢ ውስጥ በ2007 ዓ.ም ድጋሚ በተነሳ ቃጠሎ የቢዞቹ ንብረት ድጋሚ ወድሞባቸዋል። በዛሬው ዕለት የደረሰባቸው ውድመት ሶስተኛ ዙር መሆኑ ነው። ከሸዋበር ንብረታቸው ከወደመባቸው ነጋዴዎች መካከል ከፊሎቹ በማህበር ተደራጅተው ህንጻ ያስገነቡ ናቸው። ከአስር ቀን በፊት ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ነጋዴዎቹ ንብረታቸውን ሰብስበው ግቢውን ለቀው እንዲወጡ ማሳሰቢያ አውጥቶ ነበር። ነጋዴዎቹ ቦታውን የሰጠን ክልሉ እንጂ የኢትዮጵያ ኤሌክትሪክ አይደለም፣ ልቀቁ ሊለንም አይገባም በሚል ውዝግቡ ውስጥ በነበሩበት ሁኔታ ነው ይሄ ቃጠሎ የተነሳው። ሆኖም የዲስትሪክቱ ኃላፊ ውዝግቡ ከቃጠሎ ጋር ምንም ግንኙነት የለም ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮቻችን የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ሀብታሙ ዛሬ እንግዲህ እዚህ ስቱዲዮ ምንድነው እንግዳ ነው ባልደረባ ነው ምንድነው አለን ምንለው
የመጀመሪያው እንግዳ በአደባባይ ተዋውቅ ያለው የጋቢና ተከታታዮች ዛሬ ደግሞ አዲስ እንግዳና ለቀጣዩ ዘመን ደግሞ የሥራ ባልደረባችን ሆና የምትቀጥል ጎበዝ ጋዜጠኛ ወጣት ይዘን መጥተናል። ስሙዋን እኛ እናስተውቅ፣ ሌላውን እሷ ታስተውቅ።
አዎ፣ ስቱዲዮአችንን ቢሮአችንን በሳቅ ድምቅ አድርጋ። አዎ፣ ስለዚህ ወጣቶችንም እንደዛው።
ይሄንን ስሳካል ይሄንን ግን ስላል የቁም ነገር ፕሮግራም መስናዱ አትሰራም ማለት አይደለም።
አረ አይደላልኩ።
አዲሱ ባልደረባችን ኤደን ገረመው ናት። ኤደን እንኳን ደህና መጣሽ።
እንኳን ደህና ቆያችሁ።
ኤደን እንግዲህ የምትሰሪው ፕሮግራም በጣም የቁም ነገር ፕሮግራም ነው። ሀብታሙ እንዳለው ነፈቀል ለወጣቶች በጣም የሚጠቅም ፕሮግራም ተሰራያለሽ ብለን ተስፋ እናደርጋለን። እና እስቲ አጥር አድርገሽ ስለ ራስሽ ንገሪን። ከወጣቶች ጋር የነበረሽ የፕሮግራም ግንኙነት ምን ነበረ?
እንግዲህ አመሰግናለሁ። ከእናንተ ጋር ጋቢና ላይ በመስራቴ በጣም እድለኛ ነኝ ብዬ አስባለሁ፣ ደስተኛ ነኝ። ብዙዎች የሚያውቁኝ ዳጉ አዲስ ነው የሚባል የሬዲዮ ፕሮግራም ነው። ኢትዮጵያ ውስጥ የሚተላለፍ ሁልጊዜ ቅዳሜ እና ማክሰኞ ደግሞ የሚደገም የሰላሳ ደቂቃ የጤና ፕሮግራም ነበረ። እዛ ፕሮግራም ላይ አዘጋጅና መሪ ነበርኩኝ። ያው አብሮኝ ኮሆስት የሚሆኑ ነበሩ። ስለዚህ ለመጀመሪያ
አብሮኝ
ፕሮግራም ነው የሚመሩ። ሲጀመር ከሄኖክ መኮንን እና ቢኒያም ውሸት ጋር ቀጥሎ ሰርቻለሁ። አብዛኛው ሰው በዛ ነው የሚያውቀኝ። ከዛ በኋላ ደግሞ የኮሚኒኬሽን ሪሰርቾች ብዙ ጊዜ አብዛኛውን በወጣቶችና የጤና ላይ ነበረ።
ጥናትን ምርምርን አድርገሽ ፕሮግራም ትሰሪ ነበር። እንግዲህ እኛም በጣም ደስ ብሎናል የጋቢና አባል ስለሆንሽ።
አዎ፣ ጋቢና ደግሞ የተለየ አተያይና የተለየ አቀራረብ ያለው ሰው ተጨምሮለታል። ስለዚህ አድማጮች በቅርቡ የተለየ ጋቢና መንፈስ የሚሰሙ ይመስለኛል።
እንዴ ይሰማሉ እንጂ አልተያለ።
ስለዚህ ኤደን እንኳን ደህና መጣሽ። እኔም ጽዮን በደመቀ ሁኔታ ተቀብላኛለች። አንቺን ደግሞ ለመቀበል በመቻላችን በጣም ደስ ብሎናል። በቅርብ ጊዜያት ውስጥ እንግዲህ መሰናዶቿን አድማጮች ይሰማሉ ማለት ነው።
እንኳን ደህና ቆያችሁኝ። በጣም አመሰግናለሁ።
መልካም እናመሰግናለን። ወደ ቀጣዩ ዘገባ ሊድ ሊሻለን።
አብታም ቀጣዩን ዘገባ አስተዋውቀው ለአድማጮች።
አመሰግናለሁ። የኢትዮጵያ ሕዝብ ተወካዮች ምክር ቤት የረጅም ጊዜ ሰብአዊ መብት ተሟጋቹን ዶክተር ዳንኤል በቀለን የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አድርጎ ሾሟል። በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች የአፍሪካ ክፍል ኃላፊ የነበሩት ዶክተር ዳንኤል ከኒውዮርክ ወደ አዲስ አበባ ያቀኑበትን ኃላፊነት በከፍተኛ ያደረ ስሜት እንደተረከቡት ለአሜሪካ ድምጽ ተናግረዋል። የረጅም ጊዜ ባለንጀራቸው የእስር ቤት ጓደኛቸውና የሙያ አጋራቸው የአምነስቲ ኢንተርናሽናል የአፍሪካ ክፍል ባልደረባ አቶ ነጻነት ደምሴ በበኩላቸው ዳንኤል ከማንም ሰው በተሻለ ይህንን ኃላፊነት የሚወጣ ግለሰብ ነው በያምናለው ብለዋል። ሁለቱንም ያነጋገረቻቸው ጽዮን ግርማናት እንደሚከተለው ይደመጣል።
በቅርቡ እንግሊዝ ከሚገኘው ታዋቂው ኦክስፎርድ ዩኒቨርሲቲ ባለም አቀፍ ህግ የዶክትሬት ዲግሪያቸውን የሰሩት ዶክተር ዳንኤል በቀለ ከአዲስ አበባ ዩኒቨርሲቲ በህግ የመጀመሪያ ዲግሪ እንዲሁም በዴቨሎፕመንት ስተዲስ በሁለተኛ ዲግሪ ተመርቀዋል። ከኦክስፎርድ ዩኒቨርሲቲም ባለም አቀፍና የሰብአዊ መብቶች ህግ በሁለተኛ ዲግሪ ተመርቀዋል። ዶክተር ዳንኤል በቀለ በተማሩበት የህግ ትምህርት በኢትዮጵያ አማካሪና ጠበቃ ሆነው አገልግለዋል። በህብረት ኢንሹራንስ የህግ ክፍል ዳይሬክተር ነበሩ። መንግስታዊ ባልሆነው ግብረሰናይ ድርጅት አክሽን ኤድ ኢትዮጵያ የፖሊሲ ዳይሬክተር ሆነው አገልግለዋል። በተጨማሪም ኦክስፋም፣ ፓክት፣ ዩኤስኤድ እና ዓለም ባንክን በመሳሰሉ ከፍተኛ ዓለም አቀፍ ተቋማት ውስጥ በአማካሪነት ሰርተዋል። ዶክተር ዳንኤል በምርጫ 97 ከቅንጅት አመራሮች ጋር ታስረው ነበር። ከእስር ከተለቀቁ በኋላ በናይሮቢና በኒውዮርክ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ውስጥ አገልግለዋል። የሂዩማን ራይትስ ዎች የአፍሪካ ዲቪዥን ዳይሬክተርም ነበሩ። አሁን ወደ ሀገራቸው ተመልሰዋል። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው ዛሬ ተሾመዋል። ሹመቱን እንዴት ተቀበሉት ብያቸው ነበር።
ብዙ ጊዜ በሰብአዊ መብት ስራ ላይ የቆየው ስለሆነና ለኢትዮጵያ ውስጥ ለሚደረገው የሰብአዊ መብት ሁኔታ መሻሻል ደግሞ በጣም ፍላጎት ስላለኝ ይህንን እድል በማግኘቴ ደስ ይለኛል። ነገር ግን ኢትዮጵያ ውስጥ ካለው የሰብአዊ መብት ችግር አንጻር የኢትዮጵያ ሰብአዊ መብት ሁኔታ ሊሻሻልበት የሚችልባት መንገድ ውስብስብና አስቸጋሪ ከመሆኑ አንጻር ይዛ የተሰጠኝን ስራ በከፍተኛ የኃላፊነትና የአደራ ስሜት የምረከበው ስራ ነው። ቢሆንም ኢትዮጵያ ውስጥ አሁን በተፈጠረው እድል በዚህ ስራ ከሌሎች ወንድሞቼ ጋር አብሬ ለመስራት ይህን እድል በማግኘቴ ግን ደስ ይለኛል።
እርስዎ በውጭ ሀገር ከነበሩበት ቦታ ከቤተሰብ ሁኔታና ይገኙበት ከነበረው ከፍተኛ የኢኮኖሚ ደረጃ አንጻር ነቅለው ወደ ኢትዮጵያ ተመልሶ ለማገልገል እንዴት ውሳኔ ላይ ደረሱ የሚል ጥያቄ አንስቼላቸው ነበር።
አሁን ኢትዮጵያ ውስጥ የለውጥ እርምጃ ከተጀመረ ወዲህ በተገኘው እድል በመጠቀም ለሀገራችን ሰላም፣ እድገት፣ ብልጽግና፣ የሰብአዊ መብት መከበር በአጠቃላይ ለሀገራችን ሁለንተናዊ ሰላምና እድገት አስተዋጽኦ ለማድረግ በርካታ ኢትዮጵያውያን ከተለያየ ስራቸው ኃላፊነታቸው እየመጡ በተለያየ ስራ ማገልገል ከጀመሩ ያው ውሎ አድሯል። እኔም በዛው መንፈስ ይህ በተፈጠረው እድል ለሀገሬ እንዳገለግል የቀረበልኝም ጥያቄ በአክብሮት ነው የተቀበልኩት። ምክር ቤቱም ዛሬ ባደረገው ውሳኔ ኃላፊነት ስራውን ሲያገድግ ቅድም እንደገለጽኩት በከፍተኛ አደራ ስሜት የተቀበልኩት ልክ በገለጽሽው መልክ ሲሆን እንደዚህ አይነት ውሳኔዎች በግል ህይወት እና በቤተሰብ ህይወት ላይ ቀላል የማይባል ተጽዕኖ ሊፈጠር እንደሚችል እንደገመጽሽው ትክክል ነው። ቢሆንም ግን የበለጠው ትልቁ ነገር ግን የሀገራችን ጉዳይ ኢትዮጵያ ውስጥ በተገኘው እድልና አጋጣሚ በመጠቀም ሁላችንም ተጋግዘን ተባብረን ልንሰራ የሚገ መሆኑ ይመስለኛል እና እኔም እንግዲህ የበኩሌን አስተዋጽኦ ለማድረግ ነው። በርካታ በብዙ መቶ ሺህ የሚቆጠሩ ሰዎች በኢትዮጵያ ውስጥ በተለያየ አይነት መልክ እያገለገሉ ይገኛሉ። ከፊሎቹ ከዓለም አቀፍ ስራ ከዓለም አቀፍ ድርጅቶች የመጡ ናቸው። ከፊሎቹ በኢትዮጵያ ሲቪል ሰርቪስ ውስጥ ለረጅም ጊዜ ያገለገሉ ሰዎች ናቸው። ስለዚህ እኔም ያንን ቲም ተቀላቅዬ የበኩሌን አስተዋጽኦ ለማድረግ ደስተኛል።
የሰብአዊ መብት ጥሰትን በማውገዝ በዓለም አቀፍ ደረጃ በነጻነት ድምፆን ሲያሰሙ የነበሩ ሰው ነውና አሁንን ይህንን ተግባሩን ለመቀጠል ነጻነት አገኛለሁ ብለው ያስባሉ ወይም ብያቸው ነበር።
አዎ ጽዮን፣ እንደገለጽኩ በኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝ ሁኔታ እጅግ ውስብስብ፣ አስቸጋሪ ነው። በአጭር ጊዜ ውስጥም የሚፈታ ነው ተብሎ የሚገመት አይመስለኝም። ችግሩ ዘርፈ ብዙ ነው። ከዚህ ውስጥ ከነበሩ የፖለቲካ አስተዳደሮች ጸባይ የተነሳ ከሀገራችን ማህበራዊና ፖለቲካዊ ሁኔታ የተነሳ ኢትዮጵያ ውስጥ ካለው የፖለቲካ ቀውስ የተነሳ የሰብአዊ መብት አያያዝ ሁኔታም ቀውስ ደረጃ ላይ ደርሷል ባልበት በነበረበት መልክ ነው የሰብአዊ መብት አያያዙ የነበረው። ነገር ግን ከአንድ ዓመት ወዲህ ኢትዮጵያ ውስጥ የለውጥ ሂደት ከተጀመረ በኋላ እጅግ መጠነ ሰፊ የሆነ የሰብአዊ መብት መሻሻል ሁኔታ ታይቷል። በርካታ አላግባብ ታስረው የነበሩ እስረኞች ከእስር መለቀቅ አንስቶ ሀሳብን በነጻነት የመግለጽ መብት፣ የመሰብሰብ መብት፣ የመደራጀት መብት እና በፖለቲካ ሁኔታ ውስጥ የመሳተፍ መብትን ጨምሮ በርካታ ሰብአዊ መብቶች መከበር መጀመራቸው ትልቅ ተስፋ ሰጪ ነገር ነው። ይሁንና ግን እንዳልሽው የሰብአዊ መብት ችግር በሙሉ ተፈቷል ወይም የሰብአዊ መብት ችግር የለም ማለት አይደለም። እጅግ በጣም ሰፊ ብዙ ስብስብ የሆኑ ችግሮች አሉ። ችግሮች ቢኖሩም ግን ተስፋ የሚሰጠው ነገር ምንድን ነው? በሀገራችን የተመለከት ነው የፖለቲካ ፈቃደኛነት እና የፖለቲካ ቁርጠኝነት። እነዚህ የሰብአዊ መብት ተቋማት ብቻ ሳይሆኑ ሌሎችም አስፈላጊ የሆኑ የሀገር ውስጥ ያሉ የዲሞክራሲ ተቋማት የሚባሉ የመሰረተ አካላት በአዲስ መልክ እየተጠናከሩ እየተደራጁ እንዲሰሩ የሚያስችል ሁኔታ በመፈጠሩ ይህ ትልቅ ተስፋ ሰጪ እርምጃ ነው። በዚህ ውስጥ በመስራት ከሌሎችም ስራ ጓደኞች ጋር አብሮ በመስራት የተሻለ ለማድረግ እድል አለ ብዬ አምናለሁ። ይህ ደግሞ የረጅም ጊዜ ስራ ነው እንጂ በአጭር ጊዜ የሚፈታ ችግር አይደለም። እኔም ከዚህ በፊት ስሰራባቸው የነበሩ ድርጅቶች የሰብአዊ መብት ድርጅቶች እንደ ተቃራኒ ድርጅት የሚቆጠሩ ሳይሆኑ ለሰብአዊ መብት መከበርና መስፋፋት በዓለም አቀፍ የሰብአዊ መብት ንቅናቄ ውስጥ አካል በመሆን የበኩላቸውን ግፊት ሲያደርጉ የነበሩ ናቸው እና የሰብአዊ መብትን በሚመለከት የተፈጸሙ ጥሰቶችን በመመርመር፣ በመዘገብ፣ በማሳወቅ፣ በማስተማር የመሳሰሉ ስራዎችን ሁሉ የሚሰሩ የተለያዩ ዓለም አቀፍ ድርጅቶች ውስጥ ሳገለግል ነበረ። ይሄ አሁን የምመጣበት ስራም ከመንግስታዊ ያልሆነ ስራ ወደ መንግስታዊ የሆነ ስራ ቢሆንም ዋና አላማውና ተልእኮው ግን የተለየ አይደለም። በሁለቱም አይነት መስመር ቢሆን የሰብአዊ መብት እንዲከበር፣ የሰብአዊ መብት እንዲስፋፋ፣ የሰብአዊ መብት እንዲጠበቅ ማድረግ ነው። ይህ ደግሞ ብዙ መልክ አለው ስራው። የምርመራ የመዘገብና ሪፖርት የማድረግ ብቻ ሳይሆን የማስተማርንም ጭምር የሚጨምር ነው። ስለዚህ በዚህ መልካም እድል በመጠቀም ለመስራት እድል አለ ብዬ አምናለሁ።
አቶ ነጻነት ደምሴ በላይ አሁን የአምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ናቸው። እርሳቸውም ቀደም ሲል ኢትዮጵያ ውስጥ ከመስራቾቹ አንዱ በሆኑበት ኦርጋናይዜሽን ሶሻል ጀስቲስ ኢን ኢትዮጵያ በተባለው ሲቪል ማህበረሰብ ውስጥ በስራ አስኪያጅነት ሲያገለግሉ ቆይተዋል። በምርጫ 97 ወቅት ለእስር ተዳርገው ነበር። ለአዲሱ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል የቅርብ ሰው ናቸውና በሹመቱ ላይ አስተያየታቸውን እንዲሰጡኝ ወደሚገኙበት ደቡብ አፍሪካ ደውዬ በስልክ ጠይቄያቸው ነበር።
ሮሽ አመሰግናለሁ። መጀመሪያ መቼም ያው ዳንኤል ወዳጄ ነው፣ ወንድሜ ነው፣ እናም የትግል ጓደኛ ነው። ረጅም ጊዜ አብረን ሰርተናል። ዳልሽም ቤተሰቦች ነን። እናም ይህንን ቀን መቼም ለእኔም ለዳንኤልም ለቤተሰቦቻችንም ለአገሪቷም እንደው ትልቅ ታሪካዊ ቀን ብለን ነው የምናውቀው። መቼም ከቃሊቲ ጀምሮ እስካሁን የመጣንበትን ጉዞ ስናየው በተወሰነ መልኩ ለማመን የሚያስቸግር ሁኔታ ውስጥ ያለ ነው ማለት ነው። እና በጣም ደስ ብሎናል፣ ኮርተናል፣ ተስፋም እያደረግን ያለ ነው።
አቶ ነጻነት ብዙ ተጠይቀዋል። አሁን ያለው የኢትዮጵያን የሰብአዊ መብት ይዞታን በተመለከተም ጠይቄያቸዋለሁ። ሙሉን ከምሽቱ 3 ሰዓት በሚኖረን ጊዜ እንዲሁም በድረ ገጻችን እና በፌስቡክ ገጻችን ላይ ተከታተሉት።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። የሚሰማው ደግሞ ከአሜሪካ ድምጽ ራዲዮ ነው። ቀጣዩን ዘገባ ሲሆንስቲ እንግዲህ ጋሪን።
እሺ፣ ቀጣዩ ዘገባ አንተ ያጠናቀርከው ነው። ስያሜያቸው ብሔር ተኮር የሆኑ የእግር ኳስ ክለቦች ከቀጣዩ ዓመት ጀምሮ ስያሜያቸውን እንዲያስተካክሉ እንደሚደረግ የኢትዮጵያ የእግር ኳስ ፌዴሬሽን አስታወቀ ይላል። ፌዴሬሽኑ የእግር ኳስ ሜዳዎች ውስጥ ጠብ የማይቆም ከሆነ ጨዋታዎች ካለ ተመልካች እንዲካሄዱ የሚያደርግ እርምጃ ሊወስድ እንደሚችልም አክሎ ገልጿል። ወደ ዘገባው።
ሰላማዊ ፊልም የተደረገበት የነበረው ኳስ ሜዳ ሰላም ከራቀው ሰነባብቷል። የቡድን ደጋፊዎች ለጠብ የሚጋበዙበት፣ አንዳንዴም ደም የሚፈስበት አውድማ የሆነ የመምጣቱ አሳሳቢነት የኢትዮጵያ ጠቅላይ ሚኒስትር ደጅ ድረስ ተሰምቷል።
ይህ ግልጽ መሆን አለበት። ገንዘብ እያፈሰስን ሰው እንዲደባደብ መድረክ አናመቻች። ኳሱ ተስፋ ኑሮት አፍሪካ ላይ ዓለም ላይ የሚያሳየን ቢሆን ኖሮ ችግር የለውም። እዛ ላይ ወጣ ነገር ገንዘብም ከስረን ወጣቱን ማን ከስረን
በርግጥ ወትሮም አንዳንዴ የጨዋታው ጸባይ በሚያጎሽው ደም ፍላት ሰበብ ጠባልፎ አልፎ በስታዲየም ውስጥ መፈጠሩ አዲስ አይደለም። በቅርብ ዓመታት ውስጥ ግን ድግግሞሹ እየበዛ የመምጣቱ ነገር አነጋጋሪ ሆኗል። ለዚህ ብዙ ምክንያቶች አሉ። ከነዚህ መካከል አንዱ ሆኖና የኢትዮጵያ የእግር ኳስ ፌዴሬሽን የኮሙኒኬሽን ጉዳዮች ኃላፊ አቶ ባህሩ ጥላሁንም የሚጋሩት የፖለቲካውና የብሔሩ ዓለም ጠብ ወደ እግር ኳስ ሰፈር መምጣቱ ነው።
ያው እነዚህ እግር ኳስ ሚዲያዎችን የፖለቲካል የሆኑ ሐሳቦችን ለማራመድ የሚሞክሩ አካላቶች አሉ። ተቋም የኢትዮጵያ እግር ኳስ ፌዴሬሽን ነገሮችን ለማስተካከል በተቻለ መጠን ከፖለቲካ የጸዳ እንዲሆን ጥረት ያደርጋል። ሆኖም ግን በኢትዮጵያ እግር ኳስ ፌዴሬሽን ብቻ የሚወሰን አይደለም። እነዚህ ሂድን የሆኑ እጆች ወይም የተደበቁ እጆች መሰብሰብ መቻል አለባቸው ብለን እናስባለን። አንዳንዶች ይህንን አጋጣሚ ወደ መጥፎ ነገር ለመጠቀም የሚሞክሩበት እድል አለ። ከተመለከትክ እያንዳንዱ ክለብ ለሚጫወቱ እግር ኳስ ተጫዋች ከተለያየ ከተማ ከተለያየ ክልል መጥቶ የሚጫወት ነው። ከአንድ አካባቢ ተመርጦ የሚጫወት እንዳልሆነ ይታወቃል። ነገር ግን ያን ሴንስ ወደ ጎን በማድረግ ግን እከሌ ሲሸነፍ የእከሌ ብሔር ተሸነፈ ወደሚል አይነት ሴንስ ውስጥ የሚወስዱ አካላቶች አሉ።
የኢትዮጵያ እግር ኳስ ፌዴሬሽን መደባደብና መፈነካከት አውድ የሆነበት የመጣውን የክልልና ከተማ ተሻጋሪ ጨዋታዎችን በተመለከተ ለመቆጣጠር ቸግሮታል የሚል ትችት ይቀርብበታል። አቶ ባህሩ ጥላሁን ግን ይህን ትችት ይቃወማሉ። ፌዴሬሽኑ ፖለቲካና ብሔርን መሰረት ያደረጉ የእግር ኳስ ጠቦችን ለመግታት በአዲስ መልክ የሚጀምረውን አሰራርም ያስረዳሉ።
ስያሜያቸው ወደ ብሔር ተኮር የሆኑ ወደ አንድ ወገን የሚያመዝኑ ስያሜ ያላቸው ክለቦች ከሚቀጥለው ዓመት ጀምሮ ስያሜያቸውን አስተካክለው የሚጓዙበት አሰራሮችን ዘርግተን ዓለም በሚጓዙበት መስመር ለመጓዝ ጥረት እያደረግን ነው የምንገኘው። የክላብ ላይሰንሲንግ ማኔጀሩም በተለያዩ ቦታዎችም በተለያዩ ክለቦችም ሄደው የኢንስፔክሽን ስራ እየሰራ ነው የሚገኘው። በቀጣይ ዓመት በእርግጠኝነት የምነግርሽ ማሻሻያዎች ይደረጋሉ። እነዚህ ማሻሻያዎች በርካታ ለውጦች ያመጣሉ ተብሎ ነው የሚታሰበው። እና የኢትዮጵያ እግር ኳስ ፌዴሬሽን ዝም ብሎ እጁን አጣጥፎ ቁጭ አላለም። በሚባለውም ደረጃ ያን ያልተቸግሯል ማለት አይደለም።
በእነዚህ እርምጃዎች ማግስት ሁኔታዎች የማይቀየሩ ከሆነ፣ የእግር ኳስ ክለቦችም የማስተካከያ እርምጃዎችን የማይወስዱ ከሆነ ደግሞ
ውድድሮችን በዝግ ማካሄድ ሊሆን ይችላል ወይም ደግሞ ለተወሰነ ጊዜ ውድድሮችን ደግሞ ማቋረጥ እንዲሆን ይችላል። እና እንደዚህ አይነት በቀጣይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን የሚወስዳቸው ስራዎች እርምጃዎች ይኖራሉ። እነዚህን እርምጃዎች ግን ለመውሰድ መጀመሪያ ላይ ማጠናቀቅ ያለብን የቤት ስራዎች ይኖራሉ። ለምሳሌ ክለቦች የአስተያየት ሁኔታ፣ የፈቃድ አሰጣጡ ሁኔታ መጀመሪያ ላይ መስተካከል ይቻላል።
ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ለህዝብ ተወካዮች ምክር ቤት አመታዊ ሪፖርት ባቀረቡበት ወቅት የእግር ኳሱ መንደር ሰላም የማይመለስ ከሆነ መንግስት ለስፖርቱ የሚለቀውን በጀት እንደሚያቋርጥ ተናግረዋል።
መንግስት እጁን ቢሰበስብ አንድ ወር መዝለቅ አይችልም። ለዩኒቨርሲቲ ብለን እንመድባለን፣ ስታዲየም መስሪያ ነው፣ ክለብ መቀለቢያ ነው። ለክልል ብለን እንመድባለን፣ የከተማ ክለብ ነው። ይሄው በጀት ነው እነሱን ይዞ ያለው። አንድም ስታዲየም ያለው ክለብ ኢትዮጵያ ውስጥ የለም። አንድም ማሊያ ሽጦ በራሱ ስታዲየም ተጫውቶ ራሱን ችሎ የሚንቀሳቀስ የለም። በመንግስት ለጥፎ በጀት እየበላ መልሶ በመንግስት ችግር ይፈጠራል። ፌዴሬሽኑ በርካታ ስራዎች ይጠበቅበታል። እኛም እያየን ነገር የማይስተካከል ከሆነ እጃችንን ይዛለን ማለት ነው። ይሄ ግልጽ መሆን አለበት። ገንዘብ እያፈሰስን ሰው እንዲጠባደብ መድረክ አናመቻቸው።
ጉዳዩ የኢትዮጵያ እግር ኳስ ፌዴሬሽን ኃላፊነት ብቻ አለመሆኑን ደጋግሞ የሚያነሱት የኢትዮጵያ እግር ኳስ ፌዴሬሽን የኮሚኒኬሽን ኃላፊ አቶ ባህሩ ጥላሁን የመገናኛ ብዙሃንን ጨምሮ ችግሩን ከማጉላት አልፈው መፍትሄ በማፈላለግ የተለያዩ ወገኖች ሊያግዙን ይገባል ብለዋል።
ሀብታሙ እናመሰግናለን ለዘገባው። እንግዲህ ይሄ የእግር ኳስ ነገር ባለፈው አንድ ዓመት እና ከዛ በፊት በጣም ብዙ ግጭቶች ሲስተዋሉበት የነበረ ነው። ሰዎች ሕይወት ጠፍቷል እና እንደዚህ አይነት ውሳኔ የሚኖረውን አንደምታ ባለሙያዎች የሚሰጡበትን አስተያየት ደግሞ በቀጣይ ታካፍለናለህ ብለን
በቀጣይ ጊዜ ይዘን እንመለሳለን። ወትሮም የነበረ ነው። በእርግጥ አሁን በደርግ ጊዜ የነበረው ወቅትም በኢሃፓና በደርግ እንዲሁም በሌሎች ደጋፊዎች መካከል እግር ኳሱ ላይ የሚንጸባረቅ ነገር እንዳለ እንግዲህ ገነነ ሊብሮ የጻፈ የጻፈውን የሀፓና ስፖርትና የመሳሰሉ መጽሐፍትን በምናየው መልኩ በምናይበት ወቅት እናውቃለን። ግን አሁን አሁን እያገረሽ መምጣቱ ብዙ አሳሳቢ ይሆናል። ብዙ መሰናዶዎችን እናከታተላለን ብዬ አስባለሁ።
አዎ፣ እንግዲህ አሁን የአሁኑ ለየት የሚያደርገው የመሰለኝ ብሔር ወይም የአካባቢን ስያሜ የያዙ ኳሶች መኖራቸው ነው። በአቀናባሪያችን ፕሮግራሙ ሰዓታቸው አልቋል ብሎናል። ፕሮግራማችንን በዚህ ያጠናቀናል።
መልካም ምሽት።
ደህና ደሩ።
Kun Radio Sagale Amerikati.